የቀድሞው የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ኢሕዴሪ ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ በቅርቡ እኛና አብዮቱ በሚል ርዕስ 450 ገጾችን የያዘ መጽሐፍ ለተደራሲያን ለንባብ አብቅተዋል። ከመጽሐፉ ተደራሲያኑ የሚያገኙት ፋይዳ ምን ይሆናል ይላሉ?
ምንድነው የመጽሐፉ አላማ? ለምን እንደጻፍኩት እዛ መጽሐፉ ላይ መግቢያው ላይ አጠር አድርጌ ገልጫዋለሁኝ ለምን እንደሆነ። ዋናው ነገር እኛ በኢትዮጵያ ውስጥ መሰረታዊ የፖለቲካ ለውጥ የስርዓት ለውጥ ያካሄደ አንድ አካል የእሱ አባል ሆነን ሰርተናል እዛ ውስጥ እና ብዙ ነገሮች ተሰርተዋል፣ ብዙ ነገሮች ተከናውነዋል። ያ የተደረጉ ነገሮች የተሰሩ ነገሮች የአሁኑ ትውልድ እና ደግሞ ወደፊት የሚመጡ ትውልዶች በቀጥታ እዛ ተሳትፎ ካደረገው ሰው አንደበት የሚሰሙት ነገር መኖሩ በጣም ጠቃሚ መሆኑን ስለማምንበት በዚህ የተነሳ ነው ይህን መጽሐፍ ለማዘጋጀት የሞከርኩት። እና ዋናው ነገር የታሪክ ጉዳይ ነው። የኢትዮጵያ ታሪክ አካል የሆነውን ትልቅ አካል በሚገባ የሚቀጥሉት ትውልዶች እንዲያውቁትና እንዲረዱት ይገባል። አስፈላጊ ነው። የኢትዮጵያ ታሪክ ትንሽ መልኩን እየቀየረ ስለሚነገረው ነገር በተዛባ ሁናቴ የሚገለጽ በዙማቴ ስላለ ይህን ነገር ለማስተካከል እና ትንሽ ለማሻሻል ይረዳል በሚል ሀሳብ ስላለኝ ነው። ሁለተኛ ደርግ ብዙ ተቃዋሚዎች እንዳሉት ሁሉ ብዙ ደርግን ሁናቴ በመጥፎ መልክ ለማቅረብ ጥረት ተደርጓል። በየአቅጣጫው በብዙ ቦታ በመጽሐፍ መልክም በመጽሔትም በጋዜጣም በየመድረኩ ሁሉ ብዙ ነው ተነግሯል። ይህ ምክንያት አለው። እነማን እንደሚናገሩ፣ እነማን እንደሚጽፉ፣ ለምን እንደሚጽፉ በቀላሉ መገመት ይቻላል። የሆነ ሆኖ ይሄ ራሱ ታሪክ እያዛባ የሚሄድ ነገር ነው እና እሱን በአንድ ምንጭ ተወስዶ ይህንን ደግሞ እንደሌላ ምንጭ አድርጎ ሁለቱን አወዳድሮ አንባቢ በሚገባ ግንዛቤ እንዲወስድ ይረዳዋል በሚል ለሱ አንድ ነገር ለማስቀመጥ ነው።
በኢትዮጵያ አየር ኃይል ተወክለው ነው የጊዜያዊ ወታደራዊ አስተዳደር ደርግ አባል የነበሩት። እንደምን የኢትዮጵያ አየር ኃይል ተወካይ በመሆን ለደርግ አባልነት እንደ በቁ ሊገልጡልን ይችላሉ?
እኔ በቀጥታ የአየር ኃይል ተወካይ አይደለሁም። በመሰረቱ ግን የአየር ኃይል አባል ነው። የአየር ኃይል ተወካይ የሚሆነው በሰሜን ጦር ለተወከለ የሰሜን ጦር ንዑስ ደርግ ይባላል። ሰሜን ጦር ማለት ኤርትራ ያለው ጦር ማለት። ደርግ ሲቋቋም እኔ የነበርኩት አስመራ ነበርኩኝ። አስመራ የአየር ኃይል ቅርንጫፍ ወይም የአየር ኃይል መስሪያ ቤት ወይም የአየር ኃይል ቤዝ ውስጥ ነበርኩኝ ምሰራው። እዚህ አዲስ አበባ ደርግ ሲቋቋም የደርግ ንዑስ ደርግ እንዲቋቋም የመሀል የተቋቋሙት የደርግ አባሎች አስመራ ድረስ መጥተው ገለጻ አደረጉልን እና ኤርትራ ውስጥ ያለ የሰሜን ጦር በየጦር ክፍሉ ተውጣቶ ንዑስ ደርግ እንዲያቋቁም መመሪያ ተሰጠ። ያ መመሪያ በተሰጠው መሰረት አየር ኃይል ራሱን ተወካይ እንዲመርጥ ሲደረግ እኔ ተመረጥኩኝ እና ሌላ ደግሞ አንድ ሰው ተመረጠ። ሁለታችን አስመራ ውስጥ የተቋቋመው የሰሜን ጦር ንዑስ ደርግ አባሎች ሆንን። የሰሜን ጦር ንዑስ ደርግ አባሎች ደግሞ ለዋናው ደርግ አዲስ አበባ ለተቋቋመው ተወካይ እንዲልኩ ምረጡ ተብሎ ሲመረጥ ከተመረጥነው 10 ሰዎች ውስጥ አንዱ እኔ ሆንኩኝ እና አዲስ አበባ መጥተን አመለከትን። አዲስ አበባ የዋናው ደርግ አባል ሆንኩ ማለት ነው። እንደዚህ ነው እንግዲህ የኔ ያመጣል።
በመጽሐፉ ውስጥ በንዑስ ርዕስ ያነሱት አንዱ የአብዮቱ አበይት ሁነት ህዳር 14 ቀን 1967 ዓ.ም በስልሳዎቹ ላይ የተላለፈው አሳዛኝ ውሳኔ የሚለው ነው። ውሳኔያችን ላስከተለው ውጤትም የጋራ ተጠያቂነት እንዳለብን ግልጽ ነውም ብለዋል። የውሳኔው አሳዛኝ ገጽታ ምን ይመስላል? እንደምንስ ነው ያንን አሳዛኝ ሁኔታ ለማስወገድ ሳትችሉ የቀራችሁት?
እንግዲህ ይህንን አስመልክቶ ብዙ ቦታ ጥያቄ የሚነሳው እና ደግሞ የምንጠየቅበትም የምንወቀስበትም ጉዳይ ስለሆነ በተቻለ መጠን ዝርዝር አድርጌ መጽሐፉ ላይ አስቀምጨዋለሁ። መጽሐፉ ላይ እንዴት እንደተጀመረ፣ እንዴት እንደተነሳ፣ እንዴት እዛ ውሳኔ ላይ እንደደረሰ ዝርዝር አድርጎ ለማስቀመጥ ተሞክሯል። በመሰረቱ የደርግ አባሎችም ሆኑ ሌሎችም እዛ ስብሰባ ውስጥ ስንገባ ለእንደዚህ አይነት አጀንዳ ተይዞ አልገባንም እና ይህ በግልጽ አስቀምጫለሁ። የአካሄዱ ሁናቴው ነው እየመራ 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 ወስዶ አሳዛኙ ውሳኔ ላይ ደረስ ነው። አንድ ደረጃ ላይ ሲደረስ ፍጹም ለማቆም የማይቻል ደረጃ ላይ ነው የተደረሰው። ይሄ እንዴት እንደሆነ አካሄዱን በዝርዝር መጽሐፉ ላይ ተቀምጧል። አሁን በዚህ በአጭር ጊዜ ንግግራችን ይህን እንደገና ለመድገም ትንሽ ያስቸግራል። የሆነ ሆኖ የደርግ ፕሮግራም በአጀንዳ የተያዘ ጉዳይ እንዳልሆነ ገልጬዋለሁ። በአሁንም እንደገና ያንን አረጋግጣለሁ። ውሳኔው በጠቅላላው ጥሩ ያልሆነ ውሳኔ የተወሰናቸው ውሳኔዎች ውስጥ ዋናው እሱ ነው እና በዚህ እያንዳንዳችን አሁንም ኃላፊነት የሚወስደው ጉዳይ መሆኑን በመጽሐፉ ላይ ተገሽዋሉ። ታሪኩ የሆኑ
ከዚሁ ጋር በተያያዘ ከስልሳዎች ውስጥ አንዱ የሆኑት ጀኔራል አማን አንዶም ናቸው። ለስልሳዎቹ መገደል ሰበብም መሆናቸውን ጠቅሰዋል። ጀኔራል አማን አንዶም በኤርትራ ጉዳይ ላይ የተሳሰበ ሚና እንዳላቸው አሁንም ድረስ ይጠረጠራል። እርሶ ጀኔራል አማን አንዶምን እንደምን ይገልጿቸዋል?
ጀኔራል አማን እንግዲህ እሳቸው በፊተኛው ስራቸው ነው። እኛ እዛ ስንመጣ ስልጣንም አልነበራቸውም። የፓርላማ ውስጥ የነበሩ ሰው ነበሩ። በተለያየ የጦር አመራር ኡጋዴን ባሳዩት አመራር ብቃት እና ባገኙት ውጤት ከፍተኛ አክብሮትና አድናቆት ነበራቸው። እኛም በዛን ጊዜ አንድ መሪ በምንፈልግበት ጊዜ እሳቸውን ያገኘ ነው። ብዙዎች የእኛ የደርግ አባላት ስለሚያውቋቸው በጦሩም ተወዳጅና የተከበሩ ስለነበሩ እሳቸውም የደርግ አመራር እንዲመጡ ሁላችንም ድጋፍ ሰጥተናል። ይህንን መጽሐፉ ላይ ተገልጿል። ከመጣናቸው በኋላ የእሳቸው ፍላጎት እየጨመረ ነው የመጣው። ማለት የስልጣን ፍላጎት ም ደርግን ጠቅላላ ለማፍረስ እና አንድ ወታደራዊ ጁንታ ለማቋቋም ፍላጎት ነበራቸው። ይሄ ሁሉ ጥረታቸው በጣም አስቸጋሪ ሁኔታ ላይ ጣላቸው። ከፍተኛ ችግር ፈጠረባቸው። እሳቸው በወሰዱት አቋም ምክንያት ለስልሳዎቹ ሞት ምክንያት ሆነዋል። ይሄ ዝርዝር እዛ ላይ አስቀምጬዋለሁ። ኤርትራን በሚመለከት እሳቸው ኤርትራ ውስጥ እነዚህ አይነት ግልጽ የሆነ ኤርትራን ትንገምጠል የሚለውን አቋም ብዙ ጊዜ አያንጸባርቁም። ግን አንድ ይዞ አይነት ፌዴሬሽን እንደዚህ አይነት ነገር እንዲፈጠር ፍላጎት አላቸው። እዛ ሄደው ተገንጣዩ ቡድኖቹን ሻቢያንና ጀብሃን ለማስተሳሰር፣ ለማገናኘት፣ ለማስታረቅ ብዙ ጥረት አድርገዋል፣ ብዙ ሙከራ አድርገዋል፣ ብዙ ሰዎችን አነጋግረዋል። ግን ይህንን ጉዳይ በእኛ በኩል ስንመለከተው በፍጹም የሚሆን ነገር ሆኖ አልተገኘም። በዚህ የተነሳ አኩርፈው ያው ከደርግ አባልዎቹ ከስብሰባውን ቀርተው ወጥተው ነበር። በመጨረሻ ላይ ችግር ውስጥ ራሳቸውን ገቡ፣ እኛንም ችግር ውስጥ ከተቱ። ውጤቱም በጣም ጥሩ ያልሆነ ውጤት መጨረሻ ላይ ሆነ። የእሳቸው እንቅስቃሴ፣ የእሳቸው የስልጣን ፍላጎት፣ የእሳቸው ስሜትና ፍላጎት በጣም የሚነካ ሆኖ ስላልተገኘ በመጨረሻ ያው እንደማይሆን ሆኖ አለቀ። ይህ ነው እንግዲህ እሳቸው።
ሌላው በመጽሐፉ ላይ የንጉሱን ቀዳማዊ ኃይለ ሥላሴን አሟሟት አልገለጡም ወይም አለን። እሱም ያ የሆነው ለምንድን ነው?
እሱን አውቀደው ልጠውኩት። ምክንያቱም በመጠኑ ማውቀው ነገር አለ። ንጉሱ ሞቱ በተባለበት ጊዜ እኔ አልነበርኩም። ሞስኮ ፖለቲካ ትምህርት ላይ ነበርኩ፣ ትምህርት ቤት ነበርኩ። በቢቢሲ ነው የሰማሁት፣ ሬዲዮ ነው የሰማነው። እዛ ሞስኮ ትምህርታችንን ጨርሰን ከተመለስን በኋላ ከግንዴት እንደሆነ በመጠኑ ለመረዳት ሞክሬያለሁ። እኔ በቀጥታ ይህን ነገር በተሳተፍኩበት ቢሆን ኖሮ እና በነበርኩበት ጊዜ ቢሆን ኖሮ ባስቀምጠው ይሻል ነበር። አሁን ግን እኔ ባልነበርኩበት ጊዜ የሆነ ነገር ማስቀምጥ የሆነ ጊዜ የነበሩ ሌሎች የኛ ጓዶች ስላሉ እና ወደፊትም ስለሚጽፉ እነሱ በዝርዝር ያስቀመጡታል ብዬ ስላሰብኩ እሱን ትቼዋለሁ።
በአብዮቱ ሂደት ውስጥ ጉልህና አነስተኛ የሆኑ እንቅስቃሴዎች የነበሯቸው የፖለቲካ ድርጅቶች ነበሩ። ማይሶን፣ ኢህአፓ፣ የወዝሊግ፣ ማሌሪድ፣ ጫትና ሰደን የመሳሰሉት በተቃዋሚነት ወይም በሂሳዊ ድጋፍ ሰጭነት ከቆሙት ዋነኛ ድርጅቶች ውስጥ የማይሶንና የኢህአፓ ጉልህ አዎንታዊና አሉታዊ ሚናዎች ምን ይመስሉ ነበር? በቅድሚያ ለምን የመላው ኢትዮጵያ ሶሻሊስት ንቅናቄ ማይሶንን አዎንታዊና አሉታዊ ሚና አይነግሩንም?
ማይሶን በጣም አዎንታዊ ተግባር ያከናወነ ድርጅት ነው። እኔ በበኩሌ በጣም አደንቃቸዋለሁ። እነሱም የእነሱ ተሳትፎ ባይኖር ኖሮ የኢትዮጵያ ህዝቦች ብዙ ችግር ሲገባ ነበር። በሜሶን ሪዮት አለማዊ ፖለቲካዊ ተሳትፎ ከፍተኛ ነበር። በጣም ከፍተኛ ነበረ። ሜሶን አባላት በብዙ ቦታ ብዙ ኃላፊነት ይዘው ሰርተዋል። ብዙ አመራር ሰጥተዋል። በጣም ጠቃሚ አስተዋጽኦ አድርገዋል። የእነሱ አብዮቱ መገደል ወይም መውጣት ወይም ለመውጣት መወሰን አብዮቱን በጣም ነው የቆጨው። መግቢያ የነበረን ሀሳብ ጠቅላላ የኢትዮጵያ ያሉት ተራማጆች አብዮተኞች አንድ ላይ ተባብረው እና ግንባር ፈጥረው አንድ ደረጃ ላይ ሲደርሱ ፓርቲ መስርተው ስልጣን ይረከባሉ የሚል ፕሮግራም ነበረ። እነሱ ግን በመጨረሻ ይህንን ነገር የወደዱት አልመሰለኝም፣ አልደገፉትም። የስልጣን ጥያቄ ነው እንግዲህ በኋላ በመጨረሻ ላይ የመጣው ውሳኔ ላይ ደረሱ። ያው ከአብዮቱ ወጡ። በዚህ የተነሳ በነሱ ላይ ብዙ ችግር ተፈጠረ። ብዙም ችግር ተጋለጡ። እንዳልሆነ ሆኖ ነገሩ እነሱ ጉዳይ አከተመ። እንኳን በሚመለከት ኢህአፓ ከመጀመሪያው ጀምሮ የማፍረስ የመቃወም እንቅስቃሴ ብቻ ላይ ያተኮረ ድርጅት ስለነበረ ይህን ያህል እሱ አሉታዊ ተግባሩ ካልሆነ በስተቀር አዎንታዊ ተግባሩ ብዙ የሚታይ ነገር አይደለም። ኢህአፓ ምን እንዳደረገ፣ ምን ጉዳት እንዳደረሰ በሀገሪቱ ላይ ሁሉም ሀገሪቱ ለወደቀችበት ትልቁ እንደ ምክንያት ተደርጎ ሊወሰድ የሚችል የኢህአፓ ድርጊት ስለሆነ እሱን ዝርዝር አድርጌ ለማስቀመጥ ሞከር ያለውን መጽሐፍ ላይ ተቀምጧል። የኢህአፓም የሚሰውንም የሌሎችም የፖለቲካ ድርጅቶች አጠቃላይ አጀማመራቸው፣ አነሳሳቸው እና የመጨረሻ አወዳደቃቸው ምን እንደሚመስል ጠቅልል አድርጌ ለማስቀመጥ ሞከር ያለውን ነው መጽሐፍ ላይ።
አሉታዊ ሲሉ በዋነኛነት የሚያነሳቸው ይኖራል። ከመኢሶንም ከኢህአፓም
ኢህአፓ ምንም ነገር ሁሉ ህዝብ የሚያውቀው ጉዳይ ነው። አመፅ ነው፣ በቃ አመፅ ነው፣ ተቃውሞ ነው፣ ማፍረስ ነው። ምንም ነገር ሁሉም ነገር መቃወም ነው። ምንም ነገር ጥሩ ነገርም ቢሆን መቃወም ነው። መቃወም ደርግ ፋሽስት መንግስት ነው፣ የጥቂት መኮንኖች ትርክም ነው በሚል በቃ እሱን ማስወገድ አለብን ብቻ ነው። አስወግደን ስልጣን እንይዛለን ነው። በዚህ የተነሳ ብዙ 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 ያልተጠበቁ እርምጃዎች ወሰዱ እና ያ ለነሱ አልጠቀመም፣ ለሀገሪቱም አልጠቀመም። እኔ በኢህአፓ በኩል ይህን ያህል አዎንታዊ የምለው ብዙ ነገር አይታየኝም። በኢህአፓ በኩል ግን በጣም በርካታ አዎንታዊ ስራዎች ተሰርተዋል። ያ ሁሉ አዋጅ በምናወጣበት ጊዜ ከማዘጋጀት እስከ ማስፈጸም ድረስ የነሱ ተሳትፎ የነሱ ስፍራ በጣም ከፍተኛ ነው። የኢትዮጵያን ሕዝብ በፖለቲካ ያበቁ ያስተማሩ እና በዚህ ደረጃ ያበቁ መኢሶኖች ናቸው፣ ያደራጁ መኢሶኖች ናቸው እና በጣም በርካታ የሆኑ ስራዎችን አስተዋጽኦ አድርገዋል እና የእነሱ ድርጊት በጣም 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 በታሪክ ውስጥ ከፍተኛ ስፍራ ሊኖረው የሚገባ ይመስለኛል። የእነሱ አሉታዊ የምለው ይህናል ብዙ ነገር የለኝም። እነሱ አንዳንድ ነገሮችን ይቃወማሉ፣ አንዳንድ ነገሮችን ለመፈጸም ይሞክራሉ። ግን ይህ መሆኑ በጣም አደገኞች አለበው። በመጨረሻ ግን ለምን እንደዛ ወስነው እንደወጡ ለምን ለመሸሽ እንደሞከሩ እስካሁንም እኔ ግልጽ አልሆነልኝም። አጠቃላይ አካሄዳቸው፣ ጉዟቸው እና የእነሱን አባሎች እንዴት አጋልጠው እንደሄዱ በሚመለከት በመጽሐፉ ላይ ዘርዘር አድርጌ ለማሳየት ሞክሬያለሁ እና ይኸው ነው ይነሱ 7 billion stories and counting. SBS Radio.
ከምስራቁ ጦርነት በኋላ የምስራቁን ድል በሰሜንም እንደግማለን በሚል መሪ ቃል ኤርትራን ከእናት አገሯ ኢትዮጵያ አትለይም በሚል የአገር ፍቅር ስሜት የመረረ ረጅም ጦርነት በእርሶ መንግስት መሪነት ቢካሄድም በአፍሪካ ግዙፍ የሆነው የኢትዮጵያ ሰራዊት በአማጽያኑ ኃይል ድል ተነስቶ ኤርትራ ሉዓላዊ አገር ለመሆን በቅታለች። ይህ እስካሁንም ድረስ ለብዙዎች እንቆቅልሽ ሆኖ አለ። ኢትዮጵያ ሰራዊት ድል ሊነሳ የቻለው እንደምን ነው የሚል አታያየት አሉት።
መስተናገድ ያለበት ጉዳይ ይመስለኛል። ትንሽ ግንዛቤ እጥረት አለ እና ሰፋ አድርጎ ነገሮችን መመልከት የሚያስፈልግ ይመስለኛል። የኢትዮጵያ ሰራዊት የተሸነፈው በወያኔ ሰራዊት እንዳልሆነ መታወቅ ያለበት ይመስለኛል። የ17 ዓመት እንቅስቃሴ ውጤት ነው የሆነው። ጦርነቱ በአጭር ጊዜ ተጀምሮ በአጭር ጊዜ ያደረቀ ነገር አለ። 17 ዓመት ሙሉ ጦርነት አለ እና የተዋጋ ነው ከጣም ከበርካታ ኃይሎች ጋር ነው። አንደኛ በውስጥ ተቃዋሚ ኃይሎች አሉ። በጠቅላላ የሚቃወሙ በየቦታው ጦርነት አለ። ያ የኛ የኢትዮጵያ ጦር እዚህ ሁሉ ቦታ ላይ መገኘት አለበት። የሚዋጋው በኦጋዴን ውጊያ አለ፣ እዛ እንዋጋለን። በትግራይ ውጊያ አለ፣ በጎንደር ውጊያ አለ፣ በኤርትራ ያው የሚታወቀው ትልቅ ውጊያ አለ። እና ጦራችን በሁሉ ቦታ ተበትኖ ያለ ነገር ነው። በዚህ ላይ እንግዲህ ከዚህ ውጭ ከሀገር ውጭ የኢትዮጵያን መንግስት የሚታወቁ መንግስታት በርካቶች ናቸው። እንደዚህ ተቃዋሚዎች የእርዳታ የሚያደርጉ በጣም ብዙ ናቸው። አሜሪካ በዋናኛነት እርዳታ የሚሰጥ የሚያስተባብር የሚረዳ፣ እንግሊዝ ፈረንሳይ እንኳን ሳይቀር ይረዳሉ፣ ስዊድን ይረዳል። እነዚህ ሁሉ የሚያደርጉት እንቅስቃሴ የኢትዮጵያን መንግስት ለመጣል ነው። እነሱ በርዕዮተ ዓለም ምክንያት ነው። እዚህ ሶሻሊስት መንግስት አለ። በአፍሪካ ውስጥ የተደራጀ ሶሻሊስት መንግስት ከመጣ በአፍሪካ ውስጥ ለሚኖረን እንቅስቃሴ ለወደፊቱ እንቅፋት ሊኖርብን ይችላል። ስለዚህ ይህንን መንግስት ገና ከእንጭጩ ማስወገድ አለብን ተብሎ ፕሮግራም አውጥተው ነው የተዋጉን። በጠቅላላ ከሁሉም አቅጣጫ የመጣ የተነሳ ጦርነት ነው። በዚህ ላይ ደግሞ አረቦች አሉ፣ ግብጾች አሉ፣ በአባይ ምክንያት ሱዳን አለ እና ዙሪያውን የተከበበ ሀገር ነው ኢትዮጵያ። አሁንም ወደፊትም እነዚህ ፍላጎታቸው እስካልተሟላላቸው ድረስ የኢትዮጵያን መንግስት መቃወማቸው አይቀርም። ወይንም ለእነሱ ክፍት ማድረግ አለብን፣ አገሪቱን የእነሱን ፍላጎት ማሟላት አለብን። እኛ ደግሞ ነፃነት የጠበቅን ለኢትዮጵያ ክብሯን የምናስጠብቅ ሰዎች ነን ብለን ስለምናምን ይህንን ጉዳይ ልናሟላላቸው አልቻለም እና ሊያጠፉን ተነስተዋል። እና በየቅጣጫው ተነስተው 13 በአማርኛ የሚተላለፉ ሬዲዮ ጣቢያዎች ተከፍተዋል በኛ ላይ። እነዚህ ሬዲዮ ጣቢያዎች የአሜሪካንና የጀርመንን ይጨምራል። እነዚህ ሬዲዮ ጣቢያዎች ትልቁ ታርጌታቸው ወይም ዓላማቸው ጦሩ ነው። ጦሩ እንዳይዋጋ ነው ከፍተኛ ቅስቀሳ የሚያደርጉት። ጦሩ እንዲሸሽ፣ እንዲያፈገፍግ፣ ተስፋ እንዲቆርጥ የሚያደርጉት እነሱ ናቸው። በእነዚህ ሬዲዮ ጣቢያዎች አማካኝነት የኢትዮጵያን መንግስት ከርተው የሸሹ የወጡ የተለያዩ ሰዎች፣ የተለያዩ ባለስልጣኖች ሬዲዮ ጣቢያ ላይ የወጡ ጦሩ እንዳይዋጋ ጥሪ ሲያደርጉ የነበሩ ሰዎች በርካቶች ናቸው እና በውስጥ ደግሞ በመንግስት መዋቅራችን ውስጥ የብዙ ተቃዋሚ ኃይሎች ደጋፊዎች እና አባሎች በልዩ ልዩ ኃላፊነት ውስጥ አሉ፣ በልዩ ልዩ ቦታ ውስጥ አሉ። እነዚህን ሁሉ መቋቋም በጣም አስቸጋሪ ነው። ብዙ አሻጥር ይሰራል፣ ብዙ ነገሮች ይፈጠራሉ። በዚህ የተነሳ በየዕለቱ እየተዳከመ መጥቶ የመጨረሻ ያ ግዙፍ እየተባለ የሚነገርለት ጦር ውስጡ ተቦርቡሮ ያለቀ ጦር ነው። ራሱ የጦር አዛዦች አንዳንዶቹ በተቃዋሚ ሰዎች ጋር ግንኙነት ያላቸው ነበሩ እና በዚህ የተነሳ እየተቦረቦረ በ17 ዓመት የረጅም ጊዜ ትግል በኋላ እኔ እንዳውም መሸነፋችን ሳይሆን የሚገርመኝ ይህን ያህል ዓመት መቆየታችን ራሱ ይገርመኛል። በጣም ብዙ ጊዜ ሳስበው በጣም ይገርመኛል። ከነበረብን ጠላት አንጻር፣ ከነበረብን ችግር አንጻር ስናየው በጣም በጣም አስቸጋሪ ነው። ስለዚህ አንድ ኃይል የወያኔ የሚባል ኃይል ተነስቶ ልክ የደርግን ሰራዊት ደምስሶ እንደመጣ ተደርጎ ነው ሰው ለማውራት መሞክረው አይደለም። በጣም ሰፊ ነው፣ በጣም ሰፊ ኃይል ነው የተሰለፈብን። ይህንን ሰፋ አድርጎ መመልከት ያስፈልግ ይመስለኛል። በዛ አይነት ማየት ያስፈልጋል ነገር ነው።
ሌላው ኤርትራ አሁን ከኢትዮጵያ መነጠሏ ብቻ ሳይሆን ወደብ አልባ ሆናለች። ይህ እውን በመሆኑ ምን አይነት ስሜት ውስጡ አድሯል?
ይህንን ማንም ኢትዮጵያዊን በጣም እንደሚያናድደው እንደሚቆጨው በጣም ይቆጨኛል፣ በጣም ያናድደኛል። ኢትዮጵያ ወደብ አልባ መሆኗ በጣም የሚያሳዝን ነገር ነው። አንድ ሀገር ወደብ አልባ የሆነ ሀገር ነጻ ሀገር አይደለም። በእውነት አሁን ኢትዮጵያ ነጻ አይደለችም። እዚህ ግዛ ማትባል የጅቡቲ ዳታ የምትሻ ጅቡቲን የምትለማመጥ ከጅቡቲ የምትፈልግ እና ጅቡቲ እንደፈለገች የምታረጋት አገር ናት። እኔ ወደቤን ከለክላለሁ አቆማለሁ ብትል ኢትዮጵያ ጠቅላላ ትቆማለች። እና አንድ ወደብ የሌለው ሀገር እንደ ሀገር እንደ ነጻ ሀገር ራሱ እንደቻለ ሀገር አይቆጠርም። እኔ እዚህ ደረጃ ላይ ኢትዮጵያ መድረሷ በጣም ሁልጊዜ እያናደደኛል፣ ቆጨኛል፣ እና ወደፊትም ስለዚህ ጉዳይ የሚከተሉት መንግስታት ያሰቡበት ጉዳይ ይመስለኛል።
የርሶ መንግስት ጠንካራና ደካማ ጎኖች ምን ነበሩ? ሌጋሲ ወይም የውርስ አሻራውስ ምንድነው ይላሉ?
ብዙ ነገሮች አሉ። ራሱ ኢትዮጵያ ከረጅም ጊዜ የሱዳን አገዛዝ መውጣቱ ራሱ አንድ ትልቅ ሌጋሲ ነው። ኢትዮጵያን ገበሬ የመሬት ባለቤት ማድረጉ በጣም በጣም ትልቅ ሌጋሲ ወይም ትልቅ ስራ ነው ተብሎ የሚጠቀስ ነው። እንዲህ በቀላሉ የተገኘ ነገር አይደለም። አሁን ቀላል ይመስላል በአሁኑ ጊዜ፣ ግን በፊት በነበረው ስርዓት ጊዜ እንኳን እንደዚህ አይነት መሬትን አስመልክቶ እርምጃ መውሰድ ቀርቶ ትንሽም ማሻሻል አይቻልም ነበር፣ አስቸጋሪ ነበር። እና ይህንን አስመልክቶ መጽሐፉ ላይ በደንብ አብራርቼ ጽፌያለሁ። በዚህ ላይ እንግዲህ በኢትዮጵያ ህዝቡን በማደራጀት በማንቃት ፖለቲካ ንቃቱን ከፍ በማድረግ ረገድ ብዙ አስተዋጽኦ ተደርጓል፣ ብዙ ጥረት ተደርጓል። በኢትዮጵያ ስለ መብት እንዲረዳ እንዲያውቅ፣ ስለ ነፃነት የበለጠ እንዲያውቅ እና እንዲረዳ ብዙ ጥረት ተደርጓል። ስለ አገር ፍቅር ብዙ ተነግሯል፣ ብዙ አስተምረናል፣ ብዙ ተነግሯል። ወጣቱን በተቻለ መጠን የሀገር ፍቅር እንዲኖረው ጥረት አድርገናል። በማደራጀት ረገድ የገበሬውን ህብረተሰብ በስርዓት አደራጅተናል። የከተማ ነዋሪውን የከተማ ማህበራት አደራጅተን ቀምተናል እና ለዚህ ሁሉ ብዙ ስራ ተሰርቷል እና በርካታ ናቸው። የደርግ መንግስት ሊወሳበት ሊነገርለት የሚችል እና ከተሰራው ስራዎች ውስጥ ትንሽ በጭልፍታ ብዬ በመጨረሻው ላይ ያስቀመጥኳቸው ነገሮች አሉ እና እነሱ ከሞላ ጎደል የሚገልጹ ይመስለኛል። እሱን አንባቢው ሲያዩት ሊረዱ ይችላሉ ብዬ ገምታለሁ። የሆነ ሆኖ እዛን ጊዜ የነበሩ ሰዎች ምንም ስለሱ ጉዳይ ለመናገር ባይፈልጉም ሁናቸውን ስለሚያውቁት ህሊናቸው ራሱ ይፈርደዋል እና መልስ ራሳቸው ሊሰጡ ይችላሉ እና ብዙ ሰው ያውቀዋል ይህንን ጉዳይ።
ደካማ ጎኖቻችን እኒህ ነበሩ፣ ይህን ብናደርግ ኖሮ ይህ ባልደረሰ ነበር ብለው የሚያስቡት ነገር ይኖራል ዛሬ ላይ ቆመው?
ይህን እንግዲህ አንድ ነገር ካለፈ በኋላ ዝም ብለህ ስታየው እና በዛን ጊዜ ከነበረው በሁኔታ ላይ ስታየው አብሮ አይሄድም። አሁን እዚህ ቁጭ ብዬ በነፃ ምንም ኃላፊነት ሳይሰማኝ እንደዚሁ ቁጭ ብዬ ሳስበው በጣም ቀላል ነው። በቃ ምንድን ነው ዝም ብሎ አንድ የተወሰነ የምርጫ ስርዓት ተፈጥሮ ዝም ብሎ አስረክቦ መውጣት ይቻል ነበር ብዬ አስባለሁ። ይህን ያህልስ እኛ ምን አታገለን? ይህን ያህልስ ህዝቡ የራሱ ይወጣ ብሎ ትቶ መሄድ ይቻል ነበረ። ግን አሁን ሳስበው ይህን እንድናደርግስ ምንድን ነው እኛ ምን አስቸነቀን? እኛ ለጥቅም አልቆምም፣ ራሳችንን ለማበልጸግ አልሰራንም። እኛ ደሃ ሆነን እንደገባን ደሃ ሆነን የወጣ ነው። ይህንን ማንም የሚያቀልን ይመስለኛል። በእኛ ሀገር ብቻ ሳይሆን በሌሎችም በአውሮፓም በአሜሪካንም በአፍሪካ በተለይ ሰዎች በስልጣን የሚታገሉት ለጥቅም ነው። ሀብታም ለመሆን ለመዝረፍ ነው የሚታገሉት እንጂ ለህዝብ አገልግሎት ለመስጠት አይደለም። እኛ ደግሞ ህዝብን እንጠቅማለን፣ ለህዝብ መስራት አለብን ብለን ያ ሁሉ ችግር ውስጥ የገባ ነው፣ ያ ሁሉ ጦርነት ውስጥ የገባ ነው ለህዝብ ብለን ነው። እኛ ምን አደከመን? ለምን አንተ ወግኛ ለምን የመሬት አዋጅ ምን አስወጣን? ለምን አንዳንድ እርምጃዎች ውስጥ ለምን ወሰድ ብለን አሁን ልንጠይቅ እንችላለን። ግን በዛን ጊዜ የነበረው ስሜታችን በፍጹም ይሄ ጉዳይ የኢትዮጵያ ህዝብ መብቱን ማግኘት አለበት፣ የተነጠቀውን ሀብቱን ማግኘት መመለስ አለበት እና በምንም ምክንያት ጭሰኛ ሆኖ ዘላለም መኖር የለበትም፣ ስለዚህ መሬት ላራሹ መደረግ አለበት ብለን የመጨረሻ ውሳኔ የሰጠነው እና በመጨረሻ ያሁን የመሬት ከበርቴ ጦርነት የከፈተብን እንዲህ በማድረጋችን ነው። እና በቀላሉ እኮ አንተም እንደፈለግ እያደረግህ ትንሽ ትንሽም ለውጥ እያደረግ ለመከተል ትችል ነበረ። ግን የኛ በጣም በጣም የአካሄዳችን የህዝቡን ጥቅም አስቀድመን ህዝብ መጠቀም አለበት ብለን ነበር የታገልነው። እና አሁን ሳስበው አንዳንዱን ነገር ለምን እንደዚህ ብናረግ አንችልም ነበር ወይ የሚሉ ጥያቄዎች ላነሳ ይችላለሁ። ግን ይሄ ትክክል አይመስለኝም። በወቅቱ የነበረው ሁናቴ ነው መመራት ያለበት እንጂ ከነገሮች ካለፉ በኋላ የሚነሳ ነገር እና የሚጠየቅ ጥያቄ እና ይህንን ብናረግ ኖሮ የሚለው ነገር አይሰራም። በአሁኑ ጊዜ በወቅቱ የጠየቀውን ነው ያደረስነው እኛ ብሌዳም።
በዚህ አጋጣሚ ለኢትዮጵያ ሕዝብ መግለጽ የሚሹት የምስጋናም ሆነ የይቅርታ መልእክት አሉት?
እኔ የኢትዮጵያ ሕዝብ ማመስገን እፈልጋለሁ። በእኛ ጊዜ ለነበረው ያደረግናቸው እንቅስቃሴዎች ብዙ ሆኑ። የኢትዮጵያ ሕዝብ ድጋፍ ሰጥቶናል። የኢትዮጵያ ሕዝብ ሆ ብሎ ድጋፍ ሰጥቶናል እና የኢትዮጵያ ሕዝብ ፍላጎት እየተከተልን ይሰራ ነው። እንግዲህ የኢትዮጵያ ሕዝብ ስል እንግዲህ አብዛኛው ማለት ነው የሚቃወሙት ሰዎች እንዳሉ ሆኖ እና ለሱ እኔ ከፍ ያለ አክብሮትና ምስጋና አለኝ። አሁንም የኢትዮጵያን ህዝብ ማሳሰብ የምፈልገው ኢትዮጵያ በኢትዮጵያዊነት ለመቆየት የምትችለው እና ሁላችንም ኢትዮጵያዊ ነን ብለን በኩራት ልንኖር የምንችለው ልጆቻችንም የልጅ ልጆቻችንም ኢትዮጵያዊ ነን ብለን ልንኖር የምንችለው አንድነታችን ሲጠበቅ ብቻ ነው። ይሄ መከፋፈል፣ ይሄ በዘር በጎሳ በጎጥ እየተከፋፈል የምናደርገው እንቅስቃሴ ውሮ አድሮ ሁላችንን ነው ይጎዳል። አንድም ሰው ተጠቃሚ የሚኖር አይመስለኝም። ወደፊት በጣም ከፍተኛ ችግር ውስጥ ይገባል የኢትዮጵያ ህዝብ ወደፊት በዚህ አካሄድ በጎሳ የሚካሄድ ከሆነ ከፍተኛ ችግር ውስጥ ይገባል። እና በአንድበት ጊዜ ይመጣል። ይህንን የጎሳ አመለካከታችንን የመለያየት አመለካከታችንን ወደ ጎን እየተውና አስታራቂ የሆነ እንደ ድሮ ህብረታችን በጋራ የመኖር ኢትዮጵያዊነት የሚለውን ነገር አስቀድመን መኖር ጥረት ካላደረግን በስተቀር የሚከተለው በጣም ከባድ ነገር ነው የሚሆነው። ምናልባትም ኢትዮጵያ አሁን እንኳን የሰረፈችው ኢትዮጵያን እንዳለች ላናገኛት እንችላለን በዚህ አይነት ከሄድ። ስለዚህ ሁሉም ሰው ጥረት ማድረግ ያለበት ለአንድነት መታገል ነው፣ ለአንድነት መስራት ነው መሆን ያለበት። ከዚህ ውጪ ለሁላችንም አደገኛ ነገር ነው እና እኛ አደጋ ውስጥ እንድንገባ እንድንበታተን እርስ በርሳችን እንድንዋጋ የሚጠነስሱልን ብዙ ኃይሎች አሉ፣ ብዙ ጠላቶች አሉ። ኢትዮጵያ ብዙ ጠላት ያላት ሀገር ነው እና ይህን ከግንዛቤ ወስደን እያንዳንዳችን ህብረታችንን የምንጠብቅበት ዘዴ መፈለግ ያለብን ይመስለኛል። እና ይሄ ነው እንግዲህ የኢትዮጵያ ማስተላለፈው መልዕክት።
የእኛና አብዮቱ መጽሐፍ ደራሲ የቀድሞው የኢትሪ ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ስለ ቃለ ምልልሱ እናመሰግናለን።
አመሰግናለሁ ካሳሁን ስለሰጠኝ አመሰግናለሁ። 7 billion stories and counting. SBS Radio.